ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 25 2012 ዓመተ ምህረት ዝግጅታችን ጀመረ። በኢትዮጵያ የተለያዩ የወቅቱ ጉዳዮችና ሁኔታዎች ላይ ጠቅላይ ሚኒስትር አብይ አህመድ ለፓርላማው በሰጡት ማብራሪያና በሰጧቸው መልሶች ላይ ዘገባ ይዘናል። በአብይ ርዕስ ይቀርባል። ሥራ ማቆም አድማ ላይ የነበሩት የከሰም ስኳር ፋብሪካ ሠራተኞች ወደ ሥራቸው ተመልሰዋል።
ጥር 22 በተደረገ ውይይት በአብዛኛው በተነሱ ነጥቦች ላይ ስምምነት በመደረሱ ምክንያት ከዘጠኝ ሰዓት ተኩል ጀምሮ ፋብሪካው ወደ መደበኛው ስራ ወይም ደግሞ የፋብሪካው እንቅስቃሴ ከቆመበት እንዲቀጥል ተደርጓል።
የፋብሪካው የኮርፖሬት ኮሚኒኬሽን ስራ አስፈጻሚ አቶ ጋሻው አይችሉም ናቸው የሰማችኋቸው።
ከዞን ከወረዳ እና ከወጣቶች የኮሚቴ ተዋቅሯል። በዛ ኮሚቴ አማካኝነት መልስ እንመልስላቸዋለን ተብለናል። አርብ ከሰዓት ላይ ሰዓት ላይ መንገዱ እንዲከፈትና መልስ በዚህ በሁለት ቀን ወይም በሶስት ቀን ውስጥ እንድንመለስ ነበረ ቃል የተገቡልን ከዞን ማለት ነው።
ወደ ስራ ገብታችኋል?
አዎ ስራ ገብተናል። ፋብሪካው ግን በራሱ ቴክኒክ ችግር ቆመዋል።
አድማ ላይ ከነበሩት ሰራተኞች አንዱ ናቸው እኚህ። በመጽሔት ዘገባ አለን። ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። ለምሽቱ ካሉም ዜናዎች መካከል ሀገሮች በኮሮና ቫይረስ ስጋት ከቻይና በሚነሱ ተጓዦች ላይ በራቸውን ከመዝጋት እንዲቆጠቡ የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ተማጽኖ አቅርበዋል። በደቡብ አፍሪካ የቻይና አምባሳደርም መሸበር አያስፈልግም፣ ባሉበት ቦታ ተረጋግቶ መቆየት ነው የሚገባው ሲሉ አሳስበዋል። በዩናይትድ ስቴትስ ፕሬዚደንት ትራምፕ ላይ በተወካዮች ምክር ቤት የቀረቡት ክሶች የሚሰማው የመወሰኛው ሸንጎ ዛሬ ሰኞ ከሳሽና ተከላካይ ሁለት ሰዓት ወስደው ማጠቃለያ ክርክራቸውን እያሰሙ ነው። ሌሎችም አሉን።
አመሰግናለሁ ቆንጂት ለአርዕስተ ዜናው። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። ቴክኒሽያኑ ጆጊል በስቱዲዮ መሳሪያዎች ላይ አለ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና ነገር።
በሰራተኞች የሥራ ማቆም አድማ ተቋርጦ የነበረው የከሰም ስኳር ፋብሪካ ወደ ሥራ መመለሱን የስኳር ኮርፖሬሽን አስታውቋል። ከሚመለከታቸው አካላት ጋር ተደርጓል በተባለው ውይይት የተነሱ ችግሮችን ደረጃ በደረጃ ለመፍታት ጥረት ይደረጋል ነው የሚለው ኮርፖሬሽኑ። 5000 የሚጠጉ ቋሚ የኮንትራትና ጊዜያዊ ሰራተኞችን በሚያስተዳድረው ፋብሪካ ውስጥ በተደረገው ድንገተኛ የስራ ማቆም አድማ ማሽኖች ለብልሽት ተዳርገው ምርት አቁመዋል፣ ጥገና ላይ ናቸውም ተብሏል። በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። የዓለም የጤና ድርጅት ዋና ስራ አስኪያጅ ሀገሮች በኮሮና ቫይረስ ስጋት ምክንያት ከቻይና ለሚነሱ የውጭ ሀገር ተወላጅ መንገደኞች ድንበሮቻቸውን እንዳይዘጉ ጥሪ አቀረቡ። ቻይና ውስጥ 17,000 የቫይረሱ ተያዦች መኖራቸው ተረጋግጧል። 361 ሰዎች ደግሞ በቫይረሱ ምክንያት ሕይወታቸው አልፏል። ዋና ዲሬክተሩ ጥሪውን ያቀረቡት የዓለም የጤና ድርጅት ከፍተኛ ቦርድ ዓመታዊ ስብሰባ ሲከፍት መሆኑ ነው የተገለጸው። ሊሳ ሽላይን የዓለም የጤና ድርጅት ዋና ጽሕፈት ቤት ከሚገኝበት ከጂኒቫ የላከችው ዘገባ አለ። አዳነች ፍስሐዬ ታቀርበዋለች።
ዩናይትድ ስቴትስ፣ አውስትሬሊያ፣ ሲንጋፖር እና በርካታ ሌሎች ሀገሮች ኮሮና ቫይረስ እንዳይስፋፋ ለመከላከል በሚያደርጉት ጥረት ከቻይና የሚጓዙ የውጭ ሀገር ተወላጆችን ላለማስገባት ወስነዋል። የዓለም የጤና ድርጅት ዋና ሥራ አስኪያጅ ዶክተር ቴድሮስ አድሃኖም ከቻይና ውጭ ባሉ ሀገሮች 151 በቫይረሱ የታመሙ ሰዎች እንዳሉና አንድ ሰው እንደሞተ አስታውቀዋል። ከቻይና ውጭ በበሽታው የተያዙት ሰዎች ብዛት አነስተኛ በመሆኑ በሚገባ ለማከም ስለሚቻል ሀገሮች ጽንፍ የሆነ እርምጃ ከመውሰድ እንዲቆጠቡ ጥሪ አድርገዋል።
There is no reason for measures that unnecessarily interfere with international travel and trade.
በዓለም አቀፍ ጉዞና የንግድ ሂደት ውስጥ አላስፈላጊ የሆነ ጣልቃ የመግባት እርምጃ የሚወሰድበት ምክንያት የለም። ሁሉም ሀገሮች በማስረጃ ላይ የተመሰረቱ ውሳኔዎችን እንዲተገብሩ ጥሪ እናደርጋለን።
የዓለም የጤና ድርጅት ኮሮና ቫይረስ በዓለም ደረጃ አሳሳቢ የሆነ አስቸኳይ የጤና ሁኔታ መሆኑን አስታውቆ በሽታው እንዳይስፋፋ የሚረዱ በርካታ ምክረ ሐሳቦችን ባለፈው ሳምንት አቅርቧል። የጤናው ድርጅት ካቀረባቸው ምክረ ሐሳቦች አንዱ ደካማ የጤና ጥበቃ ይዘት ላላቸው ሀገሮች ዓለም አቀፍ እርዳታ ማድረግ መሆኑን ዶክተር ቴድሮስ አስገንዝበዋል። ሌሎች ምክረ ሐሳቦች ደግሞ ቫይረሱን ሊከላከሉ የሚችሉ ክትባቶችንና መድኃኒቶችን የማግኘቱ ጥረት እንዲፋጠን እንዲሁም የተሳሳቱ ወሬዎች እንዳይስፋፉ መከላከል ነው ብለዋል። ኮሮና ቫይረስን ማሸነፍ የሚቻለው በሀገሮች መካከል መተባበርና የአንድነት ስሜት ሲፈጠር ነው ሲሉ ዶክተር ቴድሮስ አድሃኖም አስገንዝበዋል።
ይህ በዚህ እንዳለ ቻይና በአፍሪካ ካሏት ከፍተኛ ዲፕሎማቶች አንዱ የሆኑት በደቡብ አፍሪካ የሚገኙት አምባሳደሯ አፍሪካውያን በኮሮና ቫይረስ ምክንያት መሸበር አይገባቸውም ማለታቸው ተገልጿል። አፍሪካ ውስጥ እስካሁን በቫይረሱ መጠቃቱ የተረጋገጠ ሰው የለም። አምባሳደር ሊንግ ሶንግ ቲያን ሀገራቸው ወደ ደቡብ አፍሪካ የሚጓዙ ጎብኚዎችን እየተከታተለች መሆኗን ገልጸው ቻይና ውስጥ ደግሞ ለቫይረሱ የመጋለጥ ስጋት ላይ ሊሆኑ የሚችሉ በሺዎች የሚቆጠሩ አፍሪካውያንን የሕክምና ክትትል እያደረገች ናት ብለዋል። አፍሪካውያን ኮሮና ቫይረስን እንዳይስፋፋ ሊያደርጉ የሚችሉት ከሁሉም ትልቁ መንገድ መረጋጋትና ባሉበት መቆየት ነው ማለታቸው ተጠቅሷል። አምባሳደሩ ቻይና ውስጥ ከ3000 በላይ ደቡብ አፍሪካውያን ይኖራሉ። አምባሳደር ሊን እነሱንና ሌሎችንም ካላችሁበት አትንቀሳቀሱ፣ አርፋችሁ ቁጭ በሉ ሲሉ መክረዋል። አውስትሬሊያ፣ ብሪታንያ፣ ጃፓንና ዩናይትድ ስቴትስን ጨምሮ በርካታ ሀገሮች ዜጎቻቸውን ከቻይና አስወጥተዋል። የቻይና ባለስልጣናት ያመደረጉ ቫይረሱን ከማዛመት ሌላ ጠቀሜታ የለውም ብለዋል። በሌላ ዜና ቻይና የኮሮና ቫይረስ ወረርሽኙን ለመቋቋም በጥድፊያ ያስገነባችውን ባለ 1000 አልጋ ሆስፒታል በዛሬው ዕለት ከፍታለች። በበሽታው እስካሁን ከ17200 በላይ ሰዎች የተጠቁ ሲሆን ቢያንስ 361 ሰው መሞቱ ይታወቃል። የዓለም የጤና ድርጅት እንዳስታወቀው የብዙ ሺህ ሰዎች የደም ናሙና ምርመራ ውጤት ገና አልደረሰምና ሲታወቅ የቫይረሱ ተጠቂዎች ቁጥር እንደሚጨምር ነው የሚጠብቀው። የዓለሙ የጤና ድርጅት ወረርሽኙን ባለፈው ሳምንት ዓለም አቀፍ አጣዳፊ የጤና ስጋት ሲል እንዳወጀው የሚታወቅ ነው። ለበርካታ ወራት የምረጡን ዘመቻ ሲያካሂዱ የከረሙት የዩናይትድ ስቴትስ የዲሞክራቲክ ፓርቲ ፕሬዝደንታዊ እጩ ተፎካካሪዎች ዛሬ ማታ በተጨባጭ ለመጀመሪያ ጊዜ ለመራጭ ድምጽ ይቀርባሉ። ዛሬ ማታ አይዋ ክፍለ ግዛት ዲሞክራቶች በሚያካሂዷቸው ሸንጎዎች በመጪው አገር አቀፍ ምርጫ ከሪፐብሊካኑ ፕሬዝደንት ዶናልድ ትራምፕ ጋር የሚገጥሙላቸውን እጩ ተፎካካሪ መምረጥ ይጀምራሉ። እጩ መረጣው ዛሬ የሚጀመርባት የመሀል አሜሪካ ክፍለ ግዛት አይዋ ከአጠቃላይ የሀገሪቱ ሕዝብ 1% የማይሞላው ህዝቧ እጅግ የሚበዛው ነጮች ሲሆኑ እያደገ ያለውን የዘርና የብሔረሰብ ብዝሃነቱንም የሚያንጸባርቅ አይደለም። ይሁን እንጂ በተለምዶ በየአራት ዓመቱ በሚካሄደው ፕሬዝደንታዊ ምርጫ ዘመቻ የመጀመሪያዋ የመራጭ ድምፅ የሚሰጥባት አይዋ ነች። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት የቀረቡት ክሶች እየሰማ ያለው የመወሰኛው ሸንጎ በዛሬው ዕለት ከሳሾችና ተከላካዮች እያንዳንዳቸው 2-2 ሰዓት ወስደው ማጠቃለያ ክርክራቸውን እያሰሙ ነው። በመወሰኛ ምክር ቤቱ ሪፐብሊካኖቹ ባለ 53 አብላጫ መቀመጫ እንደመሆናቸውና አንዳቸውም ፕሬዝደንቱ ከስልጣን እንዲወገዱ ድምጻቸውን እንደሚሰጡ እስካሁን የሰጡት ፍንጭ ባለመኖሩ የክሱ ሂደት በምን ሁኔታ እንደሚደመደም ከወዲሁ የተረጋገጠ ይመስላል። ይሁን እንጂ የተወካዮች ምክር ቤቱ ዲሞክራቶች ፕሬዝደንቱ በስልጣን ያላግባብ ተጠቅመዋል፣ የኮንግረሱን ስራም አደናቅፈዋል የሚለውን ክርክራቸውን ዛሬም ቀጥለዋል። የእሳቸው ጠበቆችና ራሳቸው ፕሬዝደንቱ ምንም የጠፋ ጥፋት የለም፣ አድራጎታቸው ከስልጣን በሚያስነሳ ደረጃ የሚያበቃ እንዳልሆነ እየተሟገቱ ናቸው። የመወሰኛው አባላት ዛሬ በሚያደርጓቸው ንግግሮች በጉዳዩ ዙሪያ ያላቸውን አቋም ያሰማሉ። ረቡዕ ዕለት የመጨረሻው ድምፅ እንደሚሰጥ ነው የሚጠበቀው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። የዜናው ሰዓት አበቃ እንጂ የያዝሽው ዜና ያለቀ አይመስለኝም ቆንጂት። ስለዚህ በግማሽ ሰዓት ዜናና በማጠቃለያም እናገኝሻለን። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርትዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 25 2012 ዓ.ም ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይም ስርጭታችንን በቀጥታ ማዳመጥ ይቻላል። ሀገሮች በቻይና ጉዞና ንግድ ላይ እገዳዎችን እንዳያደርጉ የዓለም የጤና ድርጅት በብርቱ እየጎተጎተ ነው።
We hope that the countries will not go beyond the recommendations that we have issued and that isolating a country or a community is not really an answer.
የዓለም የጤና ድርጅት ቃል አቀባይን ታሪክ ያሳሬቪችን ነው የሰማችሁት። ቀደም ሲልም በዜናው ውስጥ እንደተጠቀሰው የዓለም የጤና ድርጅት ዋና ዳይሬክተር እንዲሁ ጉዞዎች እንዳይከለከሉ ወይም ቀባዎች እንዳይደረጉ ማሳሰቢያ እየሰጡ ነው። ሀገሮች እኛ ካስቀመጥንላቸው ሐሳብ ውጪ አይሄዱም የሚል ተስፋ አለን ነው ያሉት ያሳሬቪች። አንዲትን ሀገር ወይም ማህበረሰብ መነጠል በእውኑ መልስ አይደለም ብለዋል። በምሽቱ የጤና ዝግጅት ዘርዘር ያለ ዘገባ አለን። አሁን የዕለቱ የኢትዮጵያና ዓለም አቀፍ አበይት ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። ጠቅላይ ሚኒስትር አብይ አህመድ ዛሬ ለሕዝብ ተወካዮች ምክር ቤት ባደረጉት ማብራሪያና ከእንደራሴዎች ለተነሱ ጥያቄዎች በሰጧቸው መልሶች በሀገሪቱ የጸጥታና ሌሎችም ሁኔታዎች ላይ ተናግረዋል። ተጠልፈው እስካሁን የት እንዳሉ ስለማይታወቁት የደምቢዶሎ ዩኒቨርሲቲ ተማሪዎችም ገለጻ አድርገዋል። የሶማሊያውን የሽብር ቡድን አልሻባብን የጸጥታ ስጋት ሲሉ ጠርተውታል። ዘገባው እየተጠናከረ ነው፣ እንደ ተጠናቀቀ እናቀርባለን። ወደ ተከታዩ የመጽሔት ዘገባ እናልፋለን። ሲዳማን በክልል ለማደራጀት የሚያስችል ዝግጅት ቢያደርግም የሀብት ክፍፍልና በፌዴራልና በደቡብ ክልል መንግስታት ውሳኔ ማለቅ የሚገባቸው ጉዳዮች ባለመጠናቀቃቸው መዘግየቱን የዞኑ አስተዳደር አስታውቋል። ለክልል ምስረታ የሲዳማ ባለሥልጣናት ከጌዴኦ ዞን ከቡርጅና ከአማሮ ልዩ ወረዳዎች ጋር እንዲወያዩ ጠቅላይ ሚኒስትሩ ቀጭን ትዕዛዝ አስተላልፈዋል ተብሎ በተለያዩ መንገዶች የሚናፈሰው ሐሰት ነው ብለዋል የዞኑ የፕሬስ ኃላፊ። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው።
የሲዳማ ዞን አስተዳደር የፕሬስ ኃላፊ አቶ ገነን አበራም የሲዳማ ክልል ምስረታን አስመልክቶ ዛሬ ከቪኦኤ ጋር ባደረጉት ቃለ ምልልስ አስተዳደሩ ዞኑን በክልል ለመመስረት የተለያዩ ስራዎችን በማከናወን ላይ ይገኛል ብለዋል።
አጠቃላይ መዋቅሩ ምን መሆን አለበት፣ የምንተዳደረው ህግና ህገ ደንቦች፣ ህገ መንግስቶች ምን ያቀፉ መሆን አለባቸው፣ ሶሻል ኢኮኖሚካል ፖለቲካል ማፖች ምን መሆን አለባቸው የሚለውን ነገር በአጠቃላይ ዝግጅት እየተደረገ ነው ያለው። ይህንን እንግዲህ የሚመራው የፕሮጀክት ጽህፈት ቤት ተቋቁሞ ጽህፈት ቤቱ በራሱ በጀት ተመድቦለት ስራ ውስጥ ገብቶ እየሰራ ያለበት ሁኔታ ነው ያለው። የህገ መንግስቱም ረቂቅ ይሁን የመጀመሪያ ድራፍት ወደ ህዝብ ወርዶ ውይይት ተተችቷል። አጠቃላይ እኛ ጋር ያለው ከዝግጅት አንጻር ይሄ ነው ተብሎ ሚል ላይ ክፍተት የለም።
አስተዳደሩ በሁለት ወር ውስጥ እንደሚያጠናቅቅ ከወራት በፊት ለህዝብ ያሳወቀ ቢሆንም አለመጠናቀቁን ተከትሎ ከተለያዩ አካላት ወቀሳና ትችት በመቅረብ ላይ ይገኛል። ሲዳማ ክልል ለመመስረት የሚያስችል ዝግጅት ቢያደርግም የሀብት ክፍልና ሌሎች መሰል በፌዴራልና በደቡብ ክልል መንግስታት ውሳኔ ማለቅ የሚገባቸው ጉዳዮች ባለመጠናቀቃቸው መዘግየቱንም የፕሬስ ኃላፊው አቶ ገነ ተናግሯል።
ከነባሩ ክልል ንብረት እንግዲህ የጋራ በጋራ ያፈረናቸው ንብረቶች አሉ። እነኚህ ንብረቶች ልየታ በአጭር ጊዜ ውስጥ ይጠናቀቃል ተብሎ ከእነሱም ከእኛም 77 ሰው በኮሚቴ ለጌታ እንዲደረግ አጠቃተቀምጡ ስራ ውስጥ ገብተዋል። ይሄም ማለቀ ሁለተኛ ደግሞ ግፍፍሉ ካለቀ በኋላ ወደ ድግግም ሲከሄድ ድግግው አድራጊው ደግሞ ነባሩ ምክር ቤት ነው። ነባሩ ምክር ቤት ከርዕሰ መስተዳድሩ ጀምሮ አሁን ስልጣና ላይ ነው ያለው። ከፌደራል መንግስት ጋር ራሱ የሚደረጉ ውይይቶች አሉ። ነባሩ ክልል ከፌደራል መንግስት ጋር እንግዲህ ተቀናይቶ ተናቦ ነው ወደ ውሳኔ የሚመጣው።
ሲዳማ ክልል ሲመሰርት በደቡብ ክልል ያለው አይነት የዞን አደረጃጀት እንደማይኖረውና እሳቸው ክላስተር በማለት በገለጡት የተለያዩ ወረዳዎችን በስራቸው የያዙ ማስተባበሪያዎች እንደሚፈጠሩም ገልጠዋል።
10 ወረዳዎችን አንድ ላይ ያቀፈ 15 ወረዳዎችን አቀማመጣቸውንና ጂኦግራፊካል ማፓቸውን ተመሳሳይ ባደረገ መልኩ የሚደራጁ 5 ወይም 4 ከዛ ያልበለጠ ክላስተሪንግ ማስተባበሪያዎች ናቸው እንጂ ቀጥታ ግንኙነታችን ከማን ጋር ነው የሚሆነው? ከወረዳ ጋር ነው የሚሆነው። ለምንድን ነው ይሄም የተደረገው? ህዝቡ ያለው ወረዳ ላይ ነው። ዞን ላይ ህዝብ የለም። ዞን ላይ አርሶ አደር የለም። ዞን ላይ ነጋዴ የለም። ዞን ላይ የትኛው ማህበራዊ መሰረት የለም። ዞን ላይ አመራር ብቻ ነው ያለው። ስለዚህ ወጪ በሚቀንስ መልኩ 4 እና 5 ማስተባበሪያዎች ተደርጎ የትኛውንም ህዝቡ ውስጥ ያለውን ፍላጎት በሚያሳካ መልኩ የምንሰራውን ቀጥሎ ዞኖች ላይ ሳይሆን ወረዳዎች ላይ
ላለፉት 2 ዓመታት ዞኑ በዚህ ጉዳይ ተጠምዶ በማሳለፉ የልማት አጀንዳዎች ትኩረት ስለተነፈጋቸው በማህበራዊ ልማትና በምጣኔ ሀብታዊ ጉዳዮች ላይ ቀላል የማይባል ጫና አሳድረዋል ተብሎ ለሚነሳውም ትችት የሚከተለውን መልስ ሰጥተዋል።
ኮምፕሊትሊ የልማት ስራ ቆሟል ማለት አይደለም። በተወሰነ ደረጃ በእርግጥ በሚባለው ልክ ባይሄድም ስራዎች ግን እንዳይቆሙ፣ የግብርና ስራ ከቆመ አጠቃላይ ህይወት ነው የሚቆመው። የጤና ስራ ከቆመ ህይወት ነው የሚቆመው። የትምህርት ስራ ከቆመ ህይወት ነው የሚቆመው። ስለዚህ እነኚህ ትልልቅ ማህበራዊ ዘርፎችን ያቀፉ ሴክተሮች ስራቸውን እንዳያቆሙ ተጫለ መጣን ፕሬስ ይደረጉ ነበር። በተለይ ግን አሁን ደግሞ ይሄ ጥያቄ አንድ ልባት ካገኘ በኋላ ደግሞ ገብተናል ማለት ይቻላል። አመራሩ በፊት ከነበረው ማጀንዳ ተላቆ ወደ ልማት ጉዳይ እንዲገባ፣ ህዝቡም ወደ ልማት ጉዳይ እንዲገባ እየሰራ ነው ያለው አመራሩ። አሁንም አልወጡም፣ ከውስጥ አልወጣንም። የነበሩ ክፍተቶች ነበሩ፣ እሱም ይካድ አይደለም። እነኛንም ክፍተቶች ዘግተን ለመሄድ በቂ ዝግጅት አድርገን ወደ ስራ ውስጥ ገብተናል።
ጠቅላይ ሚኒስትር አብይ አህመድ የሲዳማ ክልል ምስረታን አስመልክተው የሲዳማ ባለስልጣናት ከገዲዮ ዞን ቡርጅና አማሮ ልዩ ወረዳዎች ጋር እንዲወያዩ ትእዛዝ አስተላልፈዋል ተብሎ በተለያዩ ማህበራዊ ሚዲያ የተሰራጨው መረጃ ሀሰት መሆኑን አረጋግጠው ሲዳማ በህገ መንግስቱ ያገኘው በክልል የመደራጀት መብት በህገ መንግስቱ የሚያልቅ መሆኑና ወደማይቀለበስበት ደረጃ መድረሱንም ተናግሯል።
ይህን ነገር እኛ መጀመሪያ የሰማነው ከሶሻል ሚዲያ ነው። ሶሻል ሚዲያ ግን ከየት እንደመጣው እኛ ማናቅ። ከዚያ በኋላ ምንድን ያደረግነው ስልጠና ላይ ባሉት ሲዳማ ብሔር ተወላጆችን ወደኋላ አስቀርቶ ነው ይህን ነገር የተናገረው ሲባል እዛ ስልጠና ውስጥ ያሉትንም ደውለን አረጋግጠናል። ጠቅላይ ሚኒስትሩ እንዲህ ብሏል ወይ 3 ብሔሮች ከእናንተ ጋር ይቀጥላሉ ብሎ ተናግሯል ወይ የሚለውን ነገር አረጋግጠናል። ምንም ጠቅላይ ሚኒስትሩም ይህንን እንዳላለ እውነት እንዳልሆኑ አረጋግጠናል።
በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ዛሬ ከህዝብ ተወካዮች ምክር ቤት የቀረበላቸውን ጥያቄ ሲመልሱም የደቡብ ክልል ጉዳይ አሁንም መመካከርና መወያየት እንደሚያስፈልግ ተናግሯል።
ደቡብ ውስጥ 10 ክልሎች ከተፈጠሩ የደቡብ ክልል ይፈርሳል ማለት ነው። የደቡብ ክልል ሲፈርስ መንግስት ምን ማድረግ እንዳለበት ህገ መንግስቱ ግልጽ ነገር አስቀምጥ። መፍጠር ትችላለህ ነው ያለው እንጂ ሲፈርስ ምን ታደርጋለህ አላስቀምጥ። በዚህ ምክንያት የህግ ትርጉም የሙያተኛ ውይይት ይጠይቃል። ይህን የህግ ሰዎች ጋር መነጋገር ነው። እኔ ያማከርኳቸው ያወያዩቸው የህግ ሰዎች ህገ መንግስቱ ከዚህ አንጻር ወደ ተግባር ለመቀየር የራሱ ውስንነት እንዳለበት ያነሳሉ። የደቡብ ክልል ህዝቦች እንዲገነዘበው የምፈልገው ደቡብ ተጨፍልቆ አንድ ካልሆነ አይታሰብም የሚል አቋም መንግስት የለውም። ደቡብ ተሸንሽኖ 10 ካልሆነ የሚለው ጉዳይ ግን ለመወሰን የሚያበቃው ራሱ ህጉና በምክክር ቢሆን ዘላቂ የተሻለ ጉዳይ መፍጠር ይቻላል ብዬ አስባለሁ። 2 ይሁን 3 ይሁን 5 የሚለውን ከህዝብ ጋር ውይይት ጀምረናል። የጋራ ኮሚቴ አቋቁመናል፣ እንወያያለን። ለህዝቡ የሚበጀውንና ህዝቡ የፈለገውን እናደርጋለን።
የፕሬስ ኃላፊው አቶ ገነንም የሲዳማ በክልል ለመደራጀት ህገ መንግስታዊ ጥያቄ አሁንም በሰላማዊ መንገድ እንዲጠናቀቅ ወጣቶችና አጠቃላይ ህዝቡ የበኩሉን አስተዋጽኦ እንዲያበረክት ጥሪ አቅርቧል። የሲዳማ ህዝብ በክልል ለመደራጀት የሚያስችለውን ድምጽ ያገኘበትን ውሳኔ ህዝብ ያካሄደው ህዳር 10 2012 ዓ.ም እንደነበር ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። ወደ ተከታዩ የመጽሔት ዘገባ እንለፍ። ሠራተኞች ሥራ የማቆም አድማ በመምታታቸው ተቋርጦ የነበረው የከሰም ስኳር ፋብሪካ ወደ ሥራ መመለሱን የስኳር ኮርፖሬሽን አስታውቋል። ከሚመለከታቸው አካላት ጋር ተደርጓል በተባለው ውይይት የተነሱ ችግሮችን ደረጃ በደረጃ ለመፍታት ጥረት እንደሚደረግ ገልጿል ኮርፖሬሽኑ። ወደ 5000 የሚጠጋ ቁጥር ያላቸው ቋሚ የኮንትራክትና ግዛዊ ሰራተኞችን በሚያስተዳድረው የከሰም ፋብሪካ ውስጥ በተደረገው ድንገተኛ ሥራ የማቆም አድማ ምክንያት ማምረቻ ማሽኖች ወይ መሳሪያዎች ለብልሽት መዳረጋቸውና ምርት ማቆማቸው አሁንም ጥገና ላይ መሆናቸው ተገልጿል። መስፍን አራጌ ዝርዝሩን ይዟል።
የኮርፖሬሽኑ ኮርፖሬት ኮሙኒኬሽን ስራ አስፈጻሚ ጋሽ ዋይችሉም ለአሜሪካ ድምጽ በስልክ በሰጡት አስተያየት ለሁለት ቀናት የዘለቀው የስራ ማቆም አድማ በተደረገው ውይይት ራግቧል። ሰራተኞችም ወደ ስራ ገበታቸው ተመልሰዋል።
አካባቢው ወረዳና ዞን ካቢኔ እንዲሁም ከፋብሪካው ዋና ስራ አስኪያጅና የማኔጅመንት አባላት እንዲሁም ደግሞ ይሄንን አድማ ጠርተው ከነበሩ የሰራተኛው ተወካዮች ሁለት ሰዎች በተገኙበት ጥቅምት 22 በተደረገው ውይይት አብዛኛው በተነሱ ነጥቦች ላይ ስምምነት በመደረሱ ምክንያት ከ9:30 ጀምሮ ፋብሪካው ወደ መደበኛው ስራ ወይም ደግሞ የፋብሪካው እንቅስቃሴ ከቆመበት እንዲቀጥል ተደርጓል።
ስራ አስፈጻሚው ሰራተኞች ካነሷቸው ቅሬታዎችና ጥያቄዎች በአምስት ነጥቦች ዙሪያ መግባባት ላይ መደረሱን ጠቁመዋል። የፋብሪካው ሴት ሰራተኞች በሌሊት ፈረቃ እንዳይሰሩ የቀረበው ጥያቄ በፋብሪካው አሰራር እንዲስተካከል፣ ችግሮችን በውይይት የመፍታት ባህል እንዲጎለበት የሚሉና ሌሎች ጭብጦች ላይም ውይይት ተደርጓል ብለዋል።
የመጠጥ ውሃና የመብራት ችግሮች ያጋጥማሉ። አቅም በፈቀደ መጠን በሂደት እንዲሟሉ ከስምምነት ላይ ተደርሷል። ስለዚህ በቀጣይም ትኩረት ተሰጥቷቸው እንዲቀጥሉ ነው። ሌላው ነጥብ ከሪፎርም ጋር ተያይዞ የተነሳው ሰራተኞች ምደባ ጥያቄ ነው። ይህን በተመለከተም በአሰራር መሰረት በፍጥነት ታይቶ በቅርብ ጊዜ ውስጥ ምደባው ለሰራተኛ እንዲካሄድ ይህም ስምምነት ላይ ተደርሷል።
ይሁን እንጂ ፋብሪካው በድንገት በተወሰደ የስራ ማቆም እርምጃ የቴክኒክ ብልሽት አጋጥሞታል።
ፋብሪካው ጥር 21 በድንገት እንዲቆም ሲደረግ ተገቢውን ሂደት ጠብቆ አይደለም ፋብሪካው ቆመው ፎርስድ ሽት ዳውን ስለሆነ
በአስገዳጅ ሁኔታ ነበረ ስራ ያቆመ
በአስገዳጅ ሁኔታ ስለሆነ አሁን ችግር አጋጥሞ ፋብሪካው በጥገና ላይ ነው ያለው። ምክንያቱም ውስጡ ጨዋ ገዳ እየፈጨ ነበረ፣ ውስጡ ጁስ ነበር። ስለዚህ ችግር አጋጥሞ አሁን ፋብሪካው ጥገና ላይ ነው። አሁን 3 ቀን የሚፈጅ ነው ጥገናው ብቻ።
የፋብሪካው ሰራተኞች ደግሞ ላቀረብነው ጥያቄ ምላሽ የሚሰጥ ኮሚቴ ተቋቁሞ ምላሹን እየጠበቅን ነው ሲሉ ገልጸዋል።
ከዞን ከወረዳ እና ከወጣቶች ኮሚቴ ተዋቅሯል። በዛ ኮሚቴ አማካኝነት መልስ እንመልስላቸዋለን ተብለናል። አርብ ከ9:00 ላይ መንገዱ እንድከፈትና መልስ በዚህ በ2 ቀን ወይም በ3 ቀን ውስጥ እንድንመለስ ነበረ ቃል የተገቡልን ከዞን ማለት ነው።
ወደ ስራ ገብታችኋል?
አዎ ስራ ገብተናል። ፋብሪካው ግን በራሱ ቴክኒክ ችግር ቆመዋል።
የአፋር ሰብአዊ መብቶች ድርጅት ሊቀመንበር አቶ ጋአስ አህመድ ከሰራተኞቹ አገኘሁ ያሉትን መረጃ እንዲህ አስረዳለሁ።
የዞን 3 መስተዳድርና የአሚበራ እንዲሁም የዱለቻ ወረዳ መስተዳድሮች መጥተው ኮሚቴ አዋቀርን ነው የሚሉት። ጥያቄያችሁን እኛ እንወስዳለን፣ ከዛ በኋላ ጥያቄያችሁን እንመልሰላችኋለን ብለው ከእኛም ከሰራተኞቹ 2 ሰው ብቻ ነው የወሰዱት። ተመርጦ የነበሩት ወደ 6 ናቸው ነው የሚሉት። እነሱ ግን 2 ወጣቶችን ብቻ ነው እዛ ውስጥ ያስገቡት። አሁን እየጠበቅን ነው መልሱን ነው የሚሉት።
የከሰም ስኳር ፋብሪካ ሰራተኞች የመሰረተ ልማት ጥያቄያችን ይሟሉ፣ አካባቢያዊ ተጠቃሚነታችን ይረጋገጥ በሚል የስራ ማቆም አድማ መምታታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አመሰግናለሁኝ። ወደ ተከታዩ ዘገባ እንለፍ። ዴሞክራቶች ነገ በአዮዋ ግዛት በሚካሄደው የ2020 ዓመተ ምህረት የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሂደት ለመጀመሪያው የአዮዋ ጉባኤ ወይም ኮከስ መራጮች በከፍተኛ ቁጥር ወጥተው እንደሚመርጡ ተጠብቋል። አብዛኞቹ የአዮዋ መራጮች በመጪው ጥቅምት 2013 ዓመተ ምህረት መጨረሻ በሚካሄደው አጠቃላይ ፕሬዚደንታዊ ምርጫ የተፎካካሪው ሪፐብሊካን ፓርቲ እጩ ሆነው የሚቀርቡትን የዴሞክራቲክ ፓርቲውን የሚቀርቡትን ፕሬዚደንት ዶናልድ ትራምፕን ያሸንፋል ብለው በሚያምኑትና ድምፃቸውን ሊሰጡት የሚመርጡትን እጩአቸውን ማንነት ገና አልወሰኑም። ኬን ፋራቦ ከዚያው ከአይዋ ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል።
ታላቅ የሙዚቃ ኮንሰርት ይመስላል። ደማቅ የሙዚቃ ኮንሰርት ይመስል እንጂ ታዲያ የዲሞክራት ፓርቲው እጩ ሆኖ ለመቅረብ ከባድ ፉክክር በሚታይበት የምረጡኝ ዘመቻ በመራጩ ድምፅ ትንበያዎች ቀዳሚውን ስፍራ ከያዙት ተፎካካሪዎች አንዱ የሆኑት የቨርመንት ክፍለ ግዛቱ እንደራሴ በርኒ ሳንደርስ ባቀ ትዕይንት ነው። ስፍራው በሳንደርስ የምርጫ ምልክቶች ምስላቸውን በያዙና ለገበያ በቀረቡ ካናቴራዎችና ጌጣጌጦች በተለይም ደማቅ በተሟሟቀ ትኩስ ስሜት በተነቃቁት ደጋፊዎች ከአፍ እስከ ገደፉ ሙልት ብሏል። ከሳንደርስ ደጋፊዎች አንዱ ሂደቱን ያስረዳሉ። ሰዎችን እየመዘገብን ነው ያለ ነው ተረዳ። የቀረ ቢኖር ታዲያ ደጋፊዎቻቸው በጉጉት የሚጠብቋቸው እጩዋቸው ብቻ ናቸው። ሳንደርስ አይዋውያን በዩናይትድ ስቴትስ ፕሬዝደንት ቀዳሚ በመሆኑ ለግዛታቸው ልዩ ትኩረት መሳቡ ደስተኞች ናቸው። ሳንደርስና ኤሚ ክሎባቸር፣ ኤልዛቤት ዋረንና ማይክል ቤኔት የሕግ መወሰኛ ምክር ቤት እየካሄደ ባለውና ፕሬዚዳንት ዶናልድ ትራምፕ ስልጣናቸውን ያለአግባብ ተጠቅመዋል በሚል የቀረበባቸውን ክስ በሚያዩ ሂደት ባለባቸው ኃላፊነት ሳቢያ በአይዋ ከሚካሄዱት የምረጡኝ ዘመቻዎቻቸው ለመነጠል የተገደዱ የዩናይትድ ስቴትስ ምክር ቤት አባል የሆኑ የፕሬዚዳንታዊ እጩዎች ናቸው። ፕሮፌሰር ቲሞቲ ሄግል የአይዋ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። በምረጡኝ ዘመቻቸው ወቅት ከግዛቲቱ ውጪ ለማሳለፍ የተገደዱ እጩዎች ይላሉ። እንዲህ ባለው ልዩ ሁኔታ የሚኖረውን ሂደት ሲያስረዱ የዘመቻቸው አጋዥ የሆኑ ቡድኖች አብን ድጋፍ ለመቆናጠጥ ወሳኝ በሆነው የኮከስ ወይም የሸንጎ ድምፅ መስጫ ምሽት መራጮች በከፍተኛ ቁጥር ይወጡ ዘንድ በእግራቸው ተተክተው ዘመቻውን በሚያቀላጥፉላቸው ሰዎች ላይ ተስፋቸውን ለማሳደር ይገደዳሉ።
And they have to reach 15% to be considered.
ለቡድን ተቀባይነት የሚያሰጠውን ስፍራ ለመቆናጠጥ 15% ድምጽ ማግኘት አለባቸው። እንደ ቡድን ያን ተቀባይነት የሚያጎናጽፍ ስፍራ መቆናጠጥ ካልቻሉ ግን አሰላለፋቸውን ለመቀየር ይገደዳሉ።
ቁጥሩ የበዛ መራጭ እስከ መጨረሻው አንዳንዱም እስከ ዛሬዋ ቀን ድረስ ድምጹን ለማን እንደሚሰጥ ሳይወስን እንደቆየ የሚናገሩት David Skidmore የድሬክ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ለዚህም ነው ተፎካካሪዎች እስከ መጨረሻዋ ደቂቃ ድረስ የምራጩን ህዝብ ቀልብ ለማግኘት በሚካሄደው የምረጡኝ ዘመቻ አንድ ሰው ተለይቶ ባልወጣበት ፉክክር የስካሁኑ የምራጭ ድምጽ ትንበያዎች ሳንደርስን፣ ዋረንን፣ የቀድሞውን ምክትል ፕሬዚዳንት ጆ ባይደንን እንዲሁም የቀድሞውን የሳውዝ ቤንድ ኢንዲያና ከተማ ከንቲባ ፑት ቡዴጄድን በተመሳሳይ በአንድ ቡድን የምርጫው መሪ ያደረገ ሂደት መውደቅ አሊያም መነሳትን ያህል ከባድ እንዲሁም ወሳኝ የሆነ ሂደት ነው ይላሉ። ኦብሪ ክርስቲያን ባይዋው ኮከስ ድምፅ ሰጪ ናቸው።
በመጠኑም ቢሆን ፍርሃት ማሳደሩ አልቀረም። ለዚህም ምክንያቱ የተለያዩ አስተያየቶች ስለሚሰነዘሩ ነው። ያም ቢሆን ስርዓቱ በሚከናወንበት ወቅት የቁጣ ስሜት እስካላስተጋባ ድረስ ጥሩ ትምህርት ልንቀስምበት የሚያስችል መልካም ነገር ነው ብዬ አስባለሁ።
ክርስቲን የሴናተር በርኒ ደጋፊ ናቸው።
It's really kind of fascinating for Iowa to be a spotlight just cuz
ከበርኒ ጋር ወደፊት ድጋፍ ለበርኒ።
ቶም ቪልሳክ ደግሞ የቀድሞው የአይዋ አገረ ገዢና የዩናይትድ ስቴትስ ግብርና ሚኒስትር የነበሩ ናቸው።
We are the most experienced state at beginning this process. We are the state that understands and appreciates retail.
ይህን ሂደት በመጀመር በጣም ልምድ ያካበትን አስተዳደር መስርተናል። ስራችንን ተገንዝበን የግድ አሸናፊውን ለመለየት ወይም መምረጥ የሌለብን አገራችን በመሰረቱ ስለ ሂደቱ ቀሪዎቹ አገሮች ያነሱ ቀሪዎቹ ግዛቶች ያነሱ ምርጫዎች ቢኖሩም የምርጫውን ሂደት ለመጀመር ግን ጥሩ አጋጣሚ ነው። ምክትል ፕሬዚዳንት ባይደን ደግሞ በጎዳና ያገኙትን ደጋፊያቸውን ያናግራሉ። የአይዋ ሸንጎ አሸናፊ ለመለየት ቀጣዩ ምርጫ ሂደት እንደማያቀዛቅዝ ተስፋ ይደረጋል። ከዚያ ትኩረቱ ወደ ኒውሃምሻየር መራጮች ያመራል። ያለ ጥርጥር ግን የነገው ምሽት የዲሞክራቱን እጩ ለመለየት የመጀመሪያው እርምጃም ይሆናል።
አመሰግናለሁ አሉላ። አሁን ከምሽቱ 3 ሰዓት ተኩል ነው አዲስ አበባ ላይ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭታችንን ነው እየተከታተላችሁ ያላችሁት። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንደዚሁም በአሃዱ ራዲዮ 94.3 ላይም ልታገኙን ትችላላችሁ። ቀደም ሲል ያስተዋወቅኩት የጠቅላይ ሚኒስትር አብይ አህመድ የዛሬ የፓርላማው ውሎ ዘገባ ተጠናቆ ገብቷል። መለስካቸው አማ ነው የያዘው።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከቀትር በኋላ በሕዝብ ተወካዮች ምክር ቤት ተገኝተው ከአባላቱ ለተነሱ የተለያዩ ጥያቄዎች በሰጡት ምላሽ በአሁኑ ወቅት የለውጡ መንግሥትና አገሪቱ የደረሱበት ሁኔታ በእጅጉ አስቸጋሪና አደገኛ ማጥ እንደሆነ በግልጽ አስረድተዋል። ለጠቅላይ ሚኒስትሩ የመጀመሪያዎቹ አራት የምክር ቤቱ አባላት ያቀረቧቸው ጥያቄዎች በዝርዝር ጥቃቅን ልዩነቶች የሚታዩባቸው የነበሩ ቢሆንም ይዘታቸው በእጅጉ ተመሳሳይነት ነበራቸው። ባጭሩ በአሁኑ ወቅት በብዙ የአገሪቱ ክፍሎች በሚታዩ ሕገ ወጥነትና አሳዛኝ የጥፋት ድርጊቶችን በመጥቀስ የጠቅላይ ሚኒስትሩ መንግሥት ምን እያደረገ እንደሆነ የሚጠይቁ ነበሩ። ጠቅላይ ሚኒስትር አብይም ዓመት ከአስር ወር ገደማ ወደ ኋላ ተመልሰው የቀደመውን የለውጥ ጉዞ ከፍተኛ ተግዳሮቶችን በማለፍ በአጭርና በመካከለኛ ጊዜ የመደቡትን የለውጥ ፍሬዎች ምክር ቤቱን አስታውሰዋል። ሦስተኛውና ተቋማትን በሁለት እግር አቁሞ ለውጡን የማስቀጠል ደረጃ ግን ከባድ አቀበት መሆኑን አልሸሸጉም።
መላ ኢትዮጵያ ሕዝብና ምክር ቤቱ እንዲገነዘብ የምፈልገው አሁን ያለንበት ስቴጅ ተቋም መገንባትና አገረ መንግስቱን ማስቀጠል የሚችል በሁለት እግሩ የቆመ ስራውን የሚያቅና የሚከውን ተቋም መፍጠር አሁን የለውጥ ኃይልና መንግስት ያለበት ስቴጅ የሞት የሽረት የመጨረሻው ከፍተኛ ፈተና የተሞላ ወቅት መሆኑ መገንዘብ ያስፈልጋል። ከዚህ ቀደም በመንግስት ውስጥ በነበረን ስልጣን በነበረን ኔትወርክ ስንፈልግ ማፍጠን ስንፈልግ ማቆም የምንችልበት ሁኔታ ተቀይሮ በዚያ ካባ እንዳሻል ማድረግ የማንችል ከሆነ ወደ ለየለት ሴራ የሴራ ጨዋታ መሄድ የመጨረሻው ስቴጅ ነው። የሴራ ጨዋታ ሕይወት ሊጠይቅ ይችላል። የሴራ ጨዋታ ቅድም እንዳነሳችሁት ያልተገቡና ያልተለመዱ አዳዲስ ባህሪዎች ሊያሳይ ይችላል። ያን ማወቅ መከላከል የሚያስችል ተቋም በተሟላ ሁኔታ እስከሚገነባ ድረስ ፈታኝ። ይህንበት ጉዞ ከመጣው ኪሳራ በላይ የሀገሪቱን አጠቃላይ ህልውና ሊፈታተን የሚችል የነበረ ቢሆንም ያን ማስቀረት ቢቻልም ተፈጥሯዊ በሆነ የተቋም ግንባታና ተፈጥሯዊ በሆነ የማድረግ አቅም ግንባታ ውስንነት ይህ የሴራ ፖለቲካ ያልተገቡ ስርዓት አልበኝነት በየአቅጣጫው የሚታዩትን በተሟላ ደረጃ ማስቆም ፈተና ሆኗል።
ጠቅላይ ሚኒስትሩ የሁኔታውን አስቸጋሪነትና ፈታኝነት በአጽንኦት ለማስገንዘብ የሳሉት ገጽታ እንዳለ ሆኖ ግን የሽንፈት መንፈስ ሊታይባቸው አልፈቀዱም። እንዲያውም የሚመሩት የለውጥ ኃይል ሀገሪቱን የሚያስቀጥል እንደሆነ ያለ ጥርጥር ተናግረዋል።
ነገር ግን ለዚህ ምክር ቤት ማረጋገጥ የምፈልገው በአጭር ጊዜ በመካከለኛ ጊዜ በብቃት እንደከወን ሁሉ የሴራ የተንኮል የደባ የሽብር ፖለቲካውንም አሸንፈን ኢትዮጵያን የምናስቀጥል መሆኑ ግን በልብ በሙሉነት ልገልጽላችሁ ይችላሉ። ይህ እንዲሆን የሚጠይቀውን ፈተና እና አዳጋች ሁኔታ መስራት ጥረት የሚጠይቅ ቢሆንም የሚታለፍ ፈተና።
ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ካጋጠሙና የሀገሪቱን ሕልውና ጭምር አደጋ ላይ ሊጥል ይችል ነበር ያሉትን ፈተናም የአልሸባብ ሴራ ነበረም። በአንጻሩም የፌዴራል መንግስቱ የሀገሪቱን ሉዓላዊነት በምን ያህል ብቃት እያስከበረ እንደሆነ በማስረጃነት አቅርበውታል።
ባለፈው ዓመት በርካታ የኢትዮጵያን ሕልውና የሚገዳደሩ ፈተናዎች የፌዴራል መንግስቱን ገጥመውታል። ለምሳሌ አልሸባብን ብቻ ብንወስድ በኬንያ እና በኢትዮጵያ መሰል ጥቃት ለመውሰድ በቂ ዝግጅት ካደረገ በኋላ በሶማሌ የሚገኙ የኢትዮጵያ የመከላከያ ኃይሎች እና ሌሎች ኃይሎች ባደረጉት ከፍተኛ ኦፕሬሽን ጥቃቱ በኬንያ ልክ ኢትዮጵያ ሳይፈጸም ቀርቷል። በዚያ ግን አላበቃም። በኢትዮጵያ በተለያዩ ከተሞች በተለይ በኦሮሚያና በአማራ በርካታ ኢትዮጵያውያን በመልመድ ኔትወርክ ለማስፋትና ወደፊት ጥቃት ለመሰንዘር የኢትዮጵያን ህልውና አሁን ባለው መልካም አጋጣሚ ተጠቅሞ ለማፍረስ ሰፊ ስራ ይሰራል። አልሸባብ በስም ይጠቀስ እንጂ ከሱ ውጭ ያሉ በርካታ ኃይሎች ኢትዮጵያን የማንኮታኮት የማዳከም ጊዜ አሁን ነው፣ የጀመረችውን እንዳትጨርስ የማድረግ ጊዜ አሁን ነው በሚል ከተለያዩ የጥፋት ኃይሎች ከውጭ ብቻ ሳይሆን በውስጥ ካሉትም ጭምር በገንዘብ በቴክኒክ በመደገፍ የኢትዮጵያን ህልውና አደጋ ውስጥ ማስገባት ከፍተኛ ጥረቶች ሲደረጉ ቆይተዋል። እነዚህን ጉዳይ ለመመልከት የኢትዮጵያ የመከላከያ ሰራዊት እና ሌሎች የደህንነት ተቋማት ከፍተኛ ስራ ሰርተዋል። ጥፋቱ ባለማጋጠሙ ምናልባት የምንሰጣቸው የውጤት አፈጻጸም ምዘና ያነሰ ቢመስልም በመጠኑ ሪፖርትና በማውቀው ልክ እነዚያ ጉዳዮች መገታት ባይችሉ በኢትዮጵያ ህልውና ላይ ከፍተኛ አደጋ ሊያስከትሉ የሚችሉ ጥቃቶች ሲታሰቡ ኖረዋል። አሁንም እየታሰቡ ነው። በቅርቡም ዝርዝር ሪፖርት ትሰማላችሁ ብዬ ገምታለሁ።
ለጠቅላይ ሚኒስትሩ ከቀረቡላቸው ጥያቄዎች መካከል በደምቢዶሎ ዩኒቨርሲቲ ይማሩ የነበሩ ተማሪዎች አሁን ያሉበት ሁኔታ በትክክል ምን እንደሆነ ማብራሪያ እንዲሰጡ የሚጠይቅ ነበር። ጠቅላይ ሚኒስትሩም ከዚህ አኳያ መንግስታቸው የገጠመውን እንግዳ የሆነ ነገር አስረድተዋል። በደምቢዶሎ ተማሪዎችንም ሆነ ሌሎች ዜጎችን አግቷል የሚባለው ኃይል በሌላው የዓለም ክፍል እንደተለመደው ኃላፊነቱን የወሰደ አይደለም። እገታው ተካሂደዋል በሚባልባቸው ቀበሌዎችና ወረዳዎችም በተደረገ አሰሳ የተገኘ ነገር የለም ካሉ በኋላ
በመሆኑ ጉዳዩን ስብስብ እንዳሻን መናገር እንዳንችል እንዳሻን በመናገራችንም የሰው ሕይወት አደጋ ውስጥ እንዳናስገባ ጥንቃቄ በማስፈለጉ በምክትል ጠቅላይ ሚኒስትሩ፣ በሰላም ሚኒስትር፣ በከፍተኛ የስራ ኃላፊዎች፣ ከሁሉም የጸጥታ ተቋማት ተውጣቶ ኮሚቴ ሰፊ ስራ ሲሰራ ነበር። መላ ፋይንዲንጋቸውን ውጤታቸውን በደረሱበት ጊዜ ለህዝብ እንደሚያሳውቁ ተስፋ አለን። ማረጋገጥ የሚያስፈልገው ግን እስከዚህ ደቂቃ ድረስ በእገታው ምክንያት የሞተ ሰው ለመኖሩ አንድም ማረጋገጫ ያላገኘን መሆኑን፣ ሙሉ በሙሉ በሚባለው ልክ አለመሆኑን የምናውቅ ቢሆንም ሙሉ በሙሉ በእጃችንና በቁጥጥራችን ስር የዋለ ባለመሆኑ መከላከያም የራሱን ስራ እየሰራ የመረጃ ተቋማትም ስራቸውን እየሰሩ ኮሚቴው አስፈላጊ ሆኖ ሲገኝ የደረሰበትም በየጊዜው የሚያሳውቅ ይሆናል።
አሁን በሀገሪቱ የተለያዩ ክፍሎች የሚታየውን የሰላም እጦትና አሳዛኝ የእርስ በርስ ግጭት እንዴት ይፈታል ለሚለው የምክር ቤቱ አባላት ጥያቄም መልስ ሰጥተዋል።
እንዴት ይፈታል ብለው ያስባሉ የተባለው ቢፈታ ለሀገር የበጀውና መልካም የሆነው በሰላማዊ መንገድ ብቻ ነው። ወንድም ወንድሙን የሚገልበት ጊዜ እኛ ሀገር ማብቃት ስላለበት በጣም መልካሙ መንገድ በሰላማዊ መንገድ በድርድር በንግግር ችግሩን መፍታት። የሀገር መከላከያ ጥቃት ሰንዝሮ አስር ሰው ቢገድ የሚያኮራ አይደለም ወንድሞቹን የገደለው፣ ወይም በዚያ በኩል ያለ ሰው ተማሪ ቢያግት ሰው ቢገድል የሚያኮራ አይደለም፣ የራሱ ወገኖች ነው እየጎዳ ያለ። መፍትሄው ሰላማዊ መንገድ ነው። ነገር ግን በአንድ ሀገር ሁለት የታጠቀና ሁለት መንግስት መኖር አይችልም። በአንድ ሀገር ያውም ለዲሞክራሲ እጇን የከፈተች ሀገር፣ ለዲሞክራሲ ልቧን የከፈተች ሀገር ስትሆን ሰው በሀሳብ በንግግር በውይይት ጉዳዩን ቢጨርስ መልካም ነው። ከዚያ ውጭ ያለው መንገድ አያዋጣም፣ አሸናፊ አያስገኝም። በመሀል ብዙ ንጹሐን ዜጎች፣ ሴቶች ይጎዳሉ። ያ እንዳይሆን በከፍተኛ ትዕግስት ለረዥም ጊዜ በተለያየ መንገድ ጥረት ሲደረግ ቆይቷል። አሁንም ጥረቱ ይቀጥላል። ነገር ግን ሁለት መንግስት ያለው ሀገር እንዳይሆን ህጋዊ መንግስት ህጋዊ እርምጃ መውሰዱ የግድ ይሆናል።
ጠቅላይ ሚኒስትር አብይ አህመድ ዛሬ በምክር ቤቱ አባላት ከቀረቡላቸው አያሌ ጥያቄዎች መካከል የታላቁ ህዳሴ ግድብ ድርድር ከምን ደረጃ እንደደረሰ እንዲያስረዱ የሚጠይቅ ነበረ።
በቅርቡ የሚደራደረው ቲም የነበረውን ድርድር ጨርሶ የመጨረሻ ፊርማ ለመፈራረም ሲደርስ ጥያቄው ቀርቦልኝ ፊርማው እንዲቆይ ዝርዝር እይታ እና ውይይት ያስፈልጋል የሚል አቅጣጫ በመስጠቴ የአሜሪካው ፕሬዚዳንት፣ የወርልድ ባንክ ፕሬዚዳንት ማልፓስ እና የትሬዥሪ ሚኒስትር በጋራ ሆነው ረዘም ላለ ጊዜ በስልክ አወያይተውኛል። በስልክ በነበረው ውይይት ኢትዮጵያ ስትጀምረው አሁንም ወደፊት ይመጣው የኢትዮጵያ መንግስት በዲፕሎማሲ ፕሪንሲፕልና ህግ የሚያምን በሰጥቶ መቀበል መርህ የሚያምን በዊን ዊን ሶሉሽን የሚያምን በዚህ ጉዳይ ላለፉት አመታት የግድ ተጀምሮ አሁን እስካለበት ደረጃ ያሉ ጠቅላይ ሚኒስትሮች የአቋም ልዩነት የላቸው።
ጠቅላይ ሚኒስትሩ ዛሬ ከሰጧቸው ማብራሪያዎች በአንዳንዶቹ ላይ ሌላ ዝግጅት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። 3 ሰዓት ከ41 ደቂቃ ሆኗል አሁን አዲስ አበባ ላይ። በዌብሳይታችን amharic.vonnews.com ላይ ዝግጅቶቻችንን ማግኘት ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ዝግጅቶቻችንን አግኙ፣ ተነጋገሩ። ከኦዲዮ ናውም ታገኙናላችሁ። እንዲሁም በእጅ ስልካችሁ voa.horn.mobi ላይ አለን። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑም እንዲሁ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን እንድታዳምጡም እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ተተኪዋ ቴክኒሻን ናሽዋን ካሊ ነች። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። ለዜናው ቆንጅት ታየ። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን ላስታውሳችሁ። የኢሜይል አድራሻችን horn@voanews.com ነው። ሐሳቦቻችሁን ለማንሸራሸር ለማካፈል የምትፈልጉ ካላችሁ ወደ ተከታዩ ዝግጅት እንሸጋገራለን። ስፖርት። ግርማቸው ከበደ ነው ከአዲስ አበባ የምሽቱን የስፖርት ዝግጅት የያዘው።
በሲሊኮን ቫሊ መሃል ባለው የኮምፒውተር ታሪክ ቤተ መዘክር በቅርቡ ስለ አፍሪቃ የንግድ ሁኔታ መጻኢ ዕድል ለመነጋገር የአፍሪቃ ዳያስፖራ የመዋዕለ ንዋይ ምደባ።
ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ የሴቶች ከ20 ዓመት በታች የእግር ኳስ ብሔራዊ ቡድን ለዓለም ዋንጫ ማጣሪያ ወደ ቀጣዩ ዙር ማለፉ፣ የኢትዮጵያ ፕሪምየር ሊግ 12ኛ ሳምንት ጨዋታዎች፣ 21ኛው የኢትዮጵያ የግማሽ ማራቶን አትሌቲክስ ሻምፒዮናና የፊፋና የካፍ ስምምነት ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በኮስታሪካና ፓናማ አስተናጋጅነት ለሚካሄደው የሴቶች ከ20 ዓመት በታች ዓለም ዋንጫ ለማለፍ የማጣሪያ ጨዋታውን እያደረገ የሚገኘው የኢትዮጵያ ሴቶች ከ20 ዓመት በታች የእግር ኳስ ብሔራዊ ቡድን ወደ ቀጣዩ ዙር አልፏል። 29 ሀገራት በሚሳተፉበት የአፍሪካ ዞን የማጣሪያ ውድድር ኢትዮጵያ ብሩንዲን በማሸነፍ ወደ ቀጣዩ ዙር ማለፍ ችላለች። በቅድመ ማጣሪያው ከሜዳው ውጪ የብሩንዲያቸውን 5-0 በመርታት የተመለሰው ኢትዮጵያ ሴቶች ከ20 ዓመት በታች የእግር ኳስ ብሔራዊ ቡድን ትላንት የመልስ ጨዋታውን በባህር ዳር ስታዲየም አድርጓል። በስራ ይርዳውና አረጋሽ ከልሳ ጎሎች 2-1 በማሸነፍ በድምር ውጤት 7-1 በመርታት ወደ ቀጣዩ ዙር አልፏል። የኢትዮጵያ ሴቶች ከ20 ዓመት በታች የእግር ኳስ ብሔራዊ ቡድን ቀጣይ የማጣሪያ ጨዋታውን በመጋቢት ወር አጋማሽ ከዚምባብዌያቸው ጋር ያደርጋል። ለሴቶች ከ20 ዓመት በታች የእግር ኳስ ዓለም ዋንጫ ከአፍሪካ የሚያልፉት 2 ሀገራት ብቻ ናቸው። በኢትዮጵያ ፕሪምየር ሊግ 12ኛ ሳምንት ጨዋታዎች ቅዱስ ጊዮርጊስ ግማሽ ደርዘን ጎሎችን በማስቆጠር አሸንፏል። የሊጉ መሪ የነበረው መቀለ 70 እንደርታ ደግሞ ከሜዳው ውጪ ተሸንፏል። አዲስ አበባ ስታዲየም ላይ በተደረገው ጨዋታ ቅዱስ ጊዮርጊስ ሲዳማ ቡናን 6-2 አሸንፏል። የጨዋታው የበላይነት ለወሰደው ቅዱስ ጊዮርጊስ አቤል ያለውና ጌታነ ከበደ 2-2 ጎሎችን ሲያስቆጥሩ፣ አቡበከር ሳኒና የሲዳማ ቡናው ግሩም አሰፋ በራሱ መረብ ላይ ቀሪዎችን ኳሶች አሳርፈዋል። ውጤቱ ለቅዱስ ጊዮርጊስ 3ኛ ተከታታይ ድሉ ሲሆን ወደ ሊጉ መሪነትም አምጥቶታል። እስከ ሳምንቱ መጨረሻ ድረስ የሊጉ መሪ የነበረው መቀለ ከሜዳ ውጪ በጅማ አባጅፋር 1-0 በመረታቱ ወደ 3ኛ ደረጃ ዝቅ ብሏል። ዛሬ በተደረጉ ጨዋታዎች ፋሲል ከነማ ወልዋሎ አዲግራት ዩኒቨርሲቲን 1-0 ረትቷል። ሙጅብ ቃሲም ብቸኛዋን የማሸነፊያ ጎል በማስቆጠር የከፍተኛ ጎል አግቢነቱን በ11 ጎሎች እየመራ ይገኛል። ፋሲል ደረጃውን ወደ 2 ከፍ አድርጓል። በሌሎች ጨዋታዎች ስሁል ሽረ ሐዋሳ ከተማን፣ አዳማ ከተማ ኢትዮጵያ ቡናን እንዲሁም ወላይታ ድቻ ድሬዳዋ ከተማን በተመሳሳይ 3-2 አሸንፈዋል። ወልቂጤ ከተማ ባህር ዳር ከተማን 1-2፣ ሰበታ ከተማ ሀዲያ ሆሳዕናን 2-1 ረትተዋል። በ12ኛው ሳምንት የኢትዮጵያ ፕሪምየር ሊግ አቻ ውጤት ያልተመዘገበ ሲሆን በሜዳቸው የተጫወቱት ሁሉም ቡድኖች አሸንፈዋል። ከሜዳቸው ውጪ ጎል ማስቆጠር የቻሉት ግማሽ ደርዘን ጎሎች የተቆጠሩበት ሲዳማ ቡናና ሀዲያ ሆሳዕና ብቻ ናቸው። ቅዱስ ጊዮርጊስ በሚመራው ሊግ ኢትዮጵያ ቡና፣ ድሬዳዋ ከተማና ሀዲያ ሆሳዕና ወራጅ ቀጠና ውስጥ ይገኛሉ። ዓለም አቀፉ የእግር ኳስ አስተዳዳሪ ፊፋ የአፍሪካ እግር ኳስን ለማሳደግ ይጠቅማል ያለውን እቅድ ለአፍሪካ እግር ኳስ ኮንፌዴሬሽን አቅርቧል። የፊፋን ዋና ጸሐፊ ፋትማ ሳሙራን የካፍ የበላይ አስተዳዳሪ አድርጎ የቆየው የሁለቱ ተቋማት የትብብር ስምምነት ሲጠናቀቅ በአዳዲስ የእግር ኳስ ልማት ለውጦች ላይ ትኩረት ያደረገ ስምምነት ግን ተፈራርመዋል። በሞሮኮ በተደረገ ውይይት የካፍ የሥራ አስፈጻሚ ኮሚቴ በዳኝነት፣ በእግር ኳስ መሠረተ ልማት፣ በውድድሮችና በመልካም አስተዳደር ጉዳዮች ላይ ከፊፋ የቀረበለትን የለውጥ እቅድ ተቀብሏል። በዚህም መሠረት በፊፋ የገንዘብ ድጋፍ ሙሉ ገቢያቸውን ከእግር ኳስ ዳኝነት ብቻ የሚያገኙ ዳኞች ካፍ እንዲኖሩት ይደረጋል። የአፍሪካን የእግር ኳስ መሠረተ ልማት ለማሳደግም ፊፋ የ1 ቢሊዮን ዶላር በጀት ይመድባል። ገንዘቡ ለ54 የካፍ አባል ሀገራት የሚከፋፈልና ለእግር ኳስ እቅድን ተግባራዊ እንዲያደርግ ይጠበቅበታል። ውድድሮችን በሚመለከትም አዳዲስ ለውጦች ከካፍ ይጠበቃሉ። በሴቶችና በወጣቶች እግር ኳስ፣ በብሔራዊ ቡድኖችና ክለቦች አዳዲስ ውድድሮች የሚጠበቁ ሲሆን የፓን አፍሪካ ሊግ ሊመሰረትም ይችላል። በ21ኛው የኢትዮጵያ ግማሽ ማራቶን የአትሌቲክስ ውድድር ታምራት ቶላ በወንዶች የዓለም ዘርፍ የኋላ በሴቶች አሸንፈዋል። በመጋቢት ወር መጨረሻ በፖላንድ ጊድኒያ ለሚካሄደው የዓለም ግማሽ ማራቶን ሻምፒዮና ኢትዮጵያን የሚወክሉ አትሌቶችን ለመምረጫነት የሚያገለግለውን 21ኛውን የኢትዮጵያ ግማሽ ማራቶን ውድድር በሪዮ ኦሊምፒክ በ10,000 ሜትር የነሐስ ሜዳሊያ እንዲሁም በለንደን የአትሌቲክስ ሻምፒዮና በማራቶን የብር ሜዳሊያ ያሸነፈው ታምራት ቶላ ከኦሮሚያ ፖሊስ ማሸነፍ ችሏል። ክለብ ሳይወክሉ የተወዳደሩት ልዑል ገብረስላሴና አምደወርቅ ዋለልኝ 2ኛና 3ኛ ወጥተዋል። በቢሾፍቱ በተካሄደው በዚህ ውድድር በሴቶች የዓለም ዘርፍ የኋላ ከሐዋሳ ከተማ አሸንፋለች። ብርሃኔ ዲባባ ከኦሮሚያ ፖሊስና አባብሌሻነህ ከአማራ ፖሊስ የብርና የነሐስ ሜዳሊያ ቦታዎችን ይዘው ጨርሰዋል። በየሁለት ዓመቱ በሚካሄደው የዓለም ግማሽ ማራቶን የአትሌቲክስ ሻምፒዮና ኢትዮጵያዊቷ ነጻነት ጉደታ ያለ ወንድ አሯሯጭ ክብረ ወሰን መስበሯ ይታወሳል። የዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
አመሰግናለሁ ግርማቸው። ክቡራትና ክቡራን አድማጮች፣ ቀደም ሲል ለተፈጠረው የድምፅ መደባለቅ ይቅርታ እንጠይቃለን። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች። የካሊፎርኒያው የቴክኖሎጂ መናኸሪያ ሲሊከን ቫሊ ላይ በአፍሪካ የንግድ ሁኔታ ለመነጋገር እና የንግድ ይዞታዋ እንዲሻሻል ማገዝ በሚቻልበት ሁኔታ ላይ ለመነጋገር የአፍሪካ የንግድ ሰዎች፣ ባለሀብቶች ተሰባስበው ነበር። ሲሊኮን ቫሊ ሰሜን ካሊፎርኒያ ውስጥ የሚገኝ ሲሆን ቴክኖሎጂ ኮርፖሬሽኖች፣ በብዙ ሺዎች የሚቆጠሩ ጀማሪ የቴክኖሎጂ ኩባንያዎች የሚገኙበት ነው። ሚሸል ኩን ያጠናቀረው ዘገባ አለ። አዳነች ፍስሐዬ ለአፍሪካ ነክ ርዕሶች አዘጋጅተዋለች።
በሲሊኮን ቫሊ መሀል ባለው የኮምፒውተር ታሪክ ቤተ መዘክር በቅርቡ ስለ አፍሪቃ የንግድ ሁኔታ መጻኢ ዕድል ለመነጋገር የአፍሪቃ ዳያስፖራ የመዋዕለ ንዋይ ምደባ ጥናት አካሂዶ ነበር። አልማዝ ነጋሽ የአፍሪቃ ዳያስፖራ መረብ ስራ አስኪያጅና ዋና ዳይሬክተር ናቸው።
ከዚህ ቀደም ብዙ አፍሪካውያን በተለይም እኔን የመሳሰሉት የዲያስፖራ አባላት በሲልከን ቫሊም ሆነ በሌሎች የዩናይትድ ስቴትስና የዓለም ክፍሎች በውይይት ጠረጴዛው ላይ እንድንካፈል ስለማንጋበዝ የውጭ ተመልካች ላይ ነበር ነው። ስለ አህጉሪቱ እንድንነጋገር የሚጋብዘን ሰው አልነበረም። ስለሆነም ለምን እኛ ሰዎችን አሰባስበን በውይይት ጠረጴዛ ዙሪያ ተገኝተን አንነጋገርም አለን።
ዩናይትድ ስቴትስ የሚኖሩ ሰዎች አፍሪካ ውስጥ ላሉት ቤተሰቦቻቸው የሚልኩት ገንዘብ አህጉሪቱን በመርዳት ቁልፍ ሚና እንዳለው ይታወቃል ይላሉ ተናጋሪዎቹ። አልማዝ ነጋሽና ሌሎችም የዳያስፖራ ገንዘብ በሌላ መንገድ መጠቀም ይቻላል ማለታቸውን ገልጸዋል።
How do we scale remittances so that it can also be invested in other people?
የሚላከው ገንዘብ ለቤተሰብ ብቻ ሳይሆን ለሌሎችም እጥቅም ላይ ሊውል የሚችልበት መንገድ እንዳለ ለምሳሌ ጀማሪ ኩባንያዎችን ሊያንቀሳቅስ በሚችልበት መንገድ ማዋልን አስመልክቶም ተነጋገርን።
ብዙ ባለሀብቶችና የንግድ ተቋማት አፍሪካ ሄደው መስራት ይፈልጋሉ፣ ነገር ግን ከባድ ይሆንባቸዋል ይላሉ የኬንያ መንግስት ሚኒስትር ሆነው የሚሰሩት ጆዜፍ ሙቼሩ።
How do they with the different regulations different countries be able to get into the
የተለያዩ ህግጋቶች ወዳሉባቸው የተለያዩ ሀገሮች እንዴት መሄድ ይችላሉ? ይህን ጥያቄ ለመመለስ ወደ አፍሪካ ሲሄዱ ሊጠቀሙባቸው የሚችሉ እቅዶችን እያቀረብን ነው። ይህም የአህጉራዊው ንጻ ንግድ ቀጠና አካል ነው። በአሁኑ ወቅት የቀጠናው ማዕከል በሆነችው ኬንያ ላይ ስለተመዘገቡ ወደ ተለያዩ ገበያዎች ሄደው መስራት ይችላሉ።
በሲሊኮን ቫሊ ስብሰባ 50 የሚሆኑ አፍሪካውያን ባለሀብቶች እንደተገኙና ለንግድ ተቋሞቻቸው እድል እንደሚከፍት አቡበከር ኮማራ ተናግረዋል። ኮማራ የጊኒ ተወላጅ የስነ ህንጻ ባለሙያ ናቸው።
We're implicating people in the process of actually building their homes, you know.
ሰዎች ቤቶቻቸውን የሚሰሩበትን ሂደት እያሳየናቸው ነው። አርክቴክቸር ወይንም ስነ ህንጻ ማለት ምን እንደሆነ ጽንሰ ሐሳቡን መለወጥ እንፈልጋለን። ምክንያቱም ስነ ህንጻ ከማንነት ጋር የሚገናኝ ነገር ነውና።
ኔል እንኮሊሴ ደግሞ ደቡብ አፍሪካ ውስጥ የስፖርትና የቴክኖሎጂ ኩባንያ ዋና ስራ አስኪያጅ ናቸው።
So we have a smart wearable that is sewn to the garments.
ካትሌቶች ልብስ ጋር መገጣጠሚያቸውና ቁርጥምጭሚታቸው ላይ የተሰፋ ልብስ አለ። በነዛ አልባሳት በኩል ታዲያ ወደ ሶፍትዌራችን የሚተላለፉ አሃዞች አሉ። ከዚያም ሶፍትዌራችን አሃዙን ይገመግሙትና ጉዳት ካደረሱ አደጋ ላይ ሊተገበር የሚችል ሐሳብ ይሰጣሉ።
ባርብራ ቢሩንጊ ሙታዛቢ የዩጋንዳ ሴቶች በቴክኖሎጂ የሚለውን ተቋም ይመራሉ። እንስት ተማሪዎችና ወጣት ሴቶችን ምልክት መለየትን በመሳሰሉ የቴክኖሎጂ ስራዎች ያሰለጥናሉ።
Yeah, made some really good connections especially in terms of funding, fundraising.
በተለይም መዋጮ ማሰባሰብን በሚመለከት አንዳንድ ጥሩ የግንኙነት መስመሮችን ለማግኘት ይያለው። ትላንት ያነጋገርኩት ድርጅት አለ። ተጨማሪ ኮምፒውተሮች ለማግኘት ይችላል። አብረውን የሚሰሩት ወጣት ሴቶች የራሳቸው ላፕቶፕ ያላቸው።
ሲሊኮን ቫሊ የተደረገው ስብሰባ ለብዙ ተሳታፊዎች ስለ አፍሪካ ስኬት የሚናገሩበት እድል ከፍቶላቸዋል። ቴልማ ኢኮየር ዋና መሰረቱ ናይጄሪያ የሆነ በሴቶች የሚመራ የመዋዕለ ንዋይ ፈንድ የሚሰጥ የንግድ አንቀሳቃሽ ተቋምን ይመራሉ።
አፍሪካ ለአመታት ያህል ያለባት ችግር በአህጉሪቱ ስላለው መሻሻልና ስለ እድገቱ የማንናገር መሆናችን ነው። ስለሆነም እዚህ ሲልከን ቫሊ ላይ መጥተን ስለምንሰራው ስራ ለሰዎች ማካፈል በመቻላችን ደስታ ይሰማናል።
ሰዎች የአፍሪካ የንግድ ዘርፍ አካል መሆን ስለሚፈልጉ እዚህ ያገኘነው የግንኙነት መስመር ዘላቂ ሊሆን ይችላል ብለዋል ተልማይ ኮየር። አድማጮች፣ በቅርቡ ሲሊኮን ቫሊ ላይ አፍሪካውያን ንግድ ሰዎች የአካባቢ ባለሀብቶችና ሌሎችም በአፍሪካ ስላሉ የንግድ ሁኔታና የአህጉሪቱ የንግድ ይዘት እንዲጠናከር ሊረዳ ስለሚችልበት መንገድ የተነጋገሩትን በሚመለከት የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩ።
አመሰግናለሁ አዳነች። ወደ ተከታዩ ቅንብር እናልፋለን። ጤና በኮሮና ቫይረስ ምክንያት የሞተው ሰው ቁጥር ከ300 አልፏል። ከ14000 ሰው በላይ ለቫይረሱ ተጋልጧል ወይም በቫይረሱ መያዙ ተረጋግጧል። ወረርሽኙ ከተቀሰቀሰባትና ከተስፋፋባት ቻይና ውጪ እስካሁን በ23 ሀገሮች ውስጥ 151 ሰው ላይ ቫይረሱ ተገኝቷል። ከቻይና ውጪ የመጀመሪያው ሞት ከኮሮና ቫይረስ ጋር የተያያዘ ፊሊፒንስ ዋና ከተማ ማኒላ ሆስፒታል ውስጥ ዛሬ ተመዝግቧል። ምንም እንኳ የዓለም የጤና ድርጅት WHO የኮሮና ቫይረስ ወረርሽኝን ዓለም አቀፍ ስጋት መሆኑን ቢያውጅም ይህንን ያህል የሚያስደነግጥና ሽብር የሚፈጥር አይደለም እያለ መጎትጎቱን እንደቀጠለ ነው። WHO በዓለም ዙሪያ በተለይ በቫይረሱ ከታየባቸው ሀገሮችና ከሳይንሱ ማህበረሰብ ጋር ቀንና ሌሊት እየሰራ መሆኑን ጠቅላይ ጽህፈት ቤቱ ከሚገኝባት ጄኔቫ የድርጅቱ ቃል አቀባይ ታሪክ ያሳሬቪች ነግረውኛል።
On one hand, understand the virus better, look for therapeutics and vaccines.
በአንድ በኩል ቫይረሱን በተሻለ ሁኔታ ለመረዳት ክትባትና የሕክምና መንገዶችን ለማግኘት፣ በሌላ በኩል ደግሞ በመላው ዓለም አገሮች ሁሉ በንቃት እያዩ መሆናቸውን፣ ቫይረሱ ከታየም ፈጥነው ማወቅ መመርመርና የታመሙ ካሉም ማከም መቻላቸውን ለማረጋገጥ ነው እየሰራን ያለ ነው።
በሌላ በኩል ደግሞ የሰዎችንና የሀገሮችን የጉዞ ልማድና አዝማሚያ ወይም ታሪክ ከቻይና ጋር የተጠበቀ የጉዞ ግንኙነት ያላቸውን ሀገሮች በቅርብ እየተከታተሉ መሆናቸውን ሚስተር ያሳሬቪች ተቁመው ጠንካራ የጤና ተቋማትና መዋቅሮች የሌላቸውን ሀገሮችም እንዲሁ በቅርበት እንደሚከታተሉ ተናግረዋል።
የእነዚያን አገሮች ዝግጁነት ለማጠናከር የሚያስችሉ መንገዶችን ለማግኘት እንጥራለን። የሕክምና መስጫ አቅማቸው ደካማ ለሆኑ አገሮች አስተኝተው ማከም የሚችሉባቸውን ቁሳቁሶች ለመላክ እየተዘጋጀንላቸው ነው። ብቃት ያለው የምርመራ አቅም እንዳላቸው ማረጋገጥም አንዱ አስፈላጊ ጉዳይ ነው።
ኮሮና ቫይረስ ዓለም አቀፍ ትኩረት የሚያስፈልገው ስጋት መሆኑን የዓለም የጤና ድርጅት አውጆ ሳለ፣ በሌላ በኩል ግን የጉዞና የንግድ እገዳዎችን ማድረግ ግን አግባብ እንዳልሆነ በአጽንኦትና ደጋግሞ እየተናገረ ነው። ለምን? ቃል አቀባዩ እንደሚሉት ዛሬ የሚያስፈልገው ለዚህ የጋራ የሆነ የማኅበረሰብ ጤና ችግር የተጋገዘና የተቀናጀ ጥረት ማድረግ ነው።
While declaring the public health emergency, what we wanted to say is that we are all together.
የማህበረሰብ ጤና አጣዳፊ ሁኔታ መኖሩን ስናውጅ ማለት የምንፈልገው በአንድ በኩል የቫይረሱ ምንነት በተሻለ ለመረዳት ሁላችንም አብረን መሆን እንዳለብን፣ በሌላ በኩል ደግሞ ደካማ የጤና አጠባበቅ ስርዓት ያላቸውን አገሮች አብረን ለማገዝ ነው። በተመሳሳይ ሁኔታ ወረርሽኙን ለመግታት የጉዞና የንግድ ገደቦችን መጣል ይረዳል ብለን አናምንም። የበሽታውን እምብርት ማግኘት እዚያው ላይ መስራት ነው የሚጠቅመው። ወረርሽኙን የተነሳበት ቦታ መቆጣጠር የሚቻልባቸው መንገዶች ላይ መስራት ነው የሚሻለው። አገሮች እኛ ካስቀመጥንላቸው ሀሳብም ውጪ አይሄዱም የሚል ተስፋ አለን። አንዲት አገር ወይም ማህበረሰብ መነጠል በእውነቱ መልስ አይደለም።
እንዲሁም ያለ አዲስና አሳሳቢም ወረርሽኝ የጤና ስርዓቶቻቸው የከበደ ፈተና ውስጥ ላለና በምጣኔ ሀብት አቅማቸውም ደካማ ለሆኑ ሀገሮች የዓለም የጤና ድርጅት ሊደፍን የሚችለውን ቀዳዳ መለየት እንዲችል አብሯቸው እየሰራ መሆኑን ታሪክ ያሳሬቪች ተናግረዋል።
በዓለም ዙሪያ የአገሮች አቅም የተለያየ መሆኑን እናውቃለን። ዓለም አቀፍ ግንኙነቶቻቸውንም እንዲሁ በየዓመቱ የአቅም ደረጃ ግምገማ እናደርጋለን። በዚህም የአብዛኞቹ አገሮች አቅምና የዝግጁነት ደረጃ ደካማ ወይም መካከለኛ መሆኑን እናውቃለን። ስለዚህ በመላው ዓለም ቢሮዎች ስላሉን እነዚህ አገሮች የሚጎድላቸው ምን እንደሆነ፣ እኛ በምን መልኩ ማገዝ እንዳለብን ለማወቅ አብረን እየሰራን እንገኛለን።
አሁን ይህ ወረርሽኝ ወደ የት እንደሚሄድ ለመገመት አስቸጋሪ መሆኑን ያሳሬቪች ተናግረዋል።
በምን አይነት ፍጥነት እንደምንቆጣጠረው ለመናገር ጊዜው እጅግ በጣም ገና ነው። የጤና ድርጅቱ WHOና ዓለም አብረው ከሰሩ ግን ፈጥነን እንቆጣጠረዋለን ብለን እናምናለን።
እንግዲህ ለኮሮና ቫይረስ ክትባትም የተለየ መድኃኒትም የለውም። ሙከራ ላይ ያሉ ለቀደመውና ተመሳሳዩ የመካከለኛው ምስራቅ የመተንፈሻ አካላት መታወክ ሳርስ ይባላል የሚዘጋጁ የሚጠኑ ክትባቶች በመኖራቸው እነርሱ እየታሰቡ መሆናቸውን ተናግረዋል ያሳሬቪች። በሌሎችም ጉዳዮች ላይ የሰጡት ማብራሪያ አለ። በሌላ ዝግጅት ይዘንላችሁ እንመለሳለን። ለማንኛውም የጣሊያን ሳይንቲስቶች የኮሮና ቫይረስን ዘረመል ለይተናል፣ አግኝተናል እያሉ ነው። በደህና እምሹ
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 25 31 ሜትር ባንድ